ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ሰኔ 21 2016 ዓ ም ስርጭታችን ጀመረ። ዛሬ ትናንት ምሽት የተካሄደውን የአሜሪካ ፕሬዚደንታዊ ምርጫ ተፎካካሪዎች የመጀመሪያ ዙር ክርክርን ጨምሮ ቀጠና አቀፍና ዓለም አቀፋዊ ጉዳዮችን ይዘናል። እንደምን አምሽታችኋል፣ እንደምን ውላችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚቆየው ደግሞ ኤልያስ አስማረ ነው። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይሁን አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። እንግዲህ ወደ ይጠብቃችኋል።
በድጋሚ እንደምን አመሻችሁ። የባይደን የክርክር አፈጻጸም በዲሞክራቲክ ፓርቲ ውስጥ መረበሽን ፈጥሯል። በጥቁር ባህር ላይ የሚበሩት የአሜሪካ ድሮኖች የቀጥታ ወታደራዊ ግጭት መንስኤ ሊሆኑ ይችላሉ ስትል ሩሲያ ማስጠንቀቋ፣ እንዲሁም በደቡብ አፍሪካ የስልጣን ክፍፍል ሽኩቻው የካቢኔ ምስረታን አዘግይተዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የትላንት ምሽቱ የባይደን የክርክር አፈጻጸም በዲሞክራቲክ ፓርቲ ውስጥ መረበሽን ፈጥሯል። የ81 ዓመቱ ዕድሜ ባለጸጋ ፕሬዚደንት ጆ ባይደን የአእምሮም ሆነ የጉልበት ብቃታቸውን ለትላንት ምሽት በተካሄደው ክርክር ላይ እንደሚያሳዩ በደጋፊዎቻቸውና ፓርቲያቸው ተጠብቆ የነበረ ቢሆንም በትልቁ የአሜሪካ የፖለቲካ መድረክ ላይ ግን የተጠበቀውን ብቃት ሳያሳዩ ቀርተዋል። ፕሬዚደንት ባይደን ትላንት ምሽት ከሪፐብሊካን ውጭ ዶናልድ ትራምፕ ጋር ያደረጉት ክርክር እንዳበቃ ነበር አጋሮቻቸው፣ የፓርቲው ስትራቴጂ አውጪዎች፣ እንዲሁም ድምፅ ሰጪዎች በምርጫ ፉክክሩ ብቁ ሆኖ የመቀጠላቸው ጉዳይ ያሰጋቸው። በክርክሩ ወቅት ባይደን በተደጋጋሚ ሲደነቃቀፉ፣ ዝም ሲሉ፣ አንዳንድ ጊዜም የሚሉትን ለመረዳት በሚያስቸግር ሁኔታዎች ሲሆኑ ተስተውሏል። የዲሞክራቲክ ፓርቲው አባላት በይፋም ሆነ በሚስጥር ፓርቲው ባይደንን በሌላ እጩ መተካት አለበት የሚል ጥያቄ በማንሳት ላይ ናቸው። አጀማመሩ ዘገምተኛ ነበር፣ ይህ ለሁሉም ግልጽ ነው፣ በዚህ ላይ ሙግት አልገጥምም ሲሉ ከክርክሩ በኋላ ለሲኤንኤን የተናገሩት ምክትል ፕሬዚደንት ካማላ ሃሪስ በህዳር ወር የምናደርገው ምርጫ በሕይወት ዘመናችን ወሳኝ የሆነ ምርጫ ነው ሲሉ አክለዋል። በባይደን ደካማ የክርክር አፈጻጸም የሪፐብሊካኖች ወገን ደስታ ከመጠን በላይ እንደነበር ያወሳው የአሶሼትድ ፕሬስ ዘገባ፣ የትረምፕ ምርጫ ኃላፊ ግን ባይደን ሊተኩ ይችላሉ የሚለውን ወሬ አጣጥለዋል። ያ ሊሆን የሚችለው ባይደን በፈቃዳቸው ከለቀቁ ብቻ ነው፣ ባይደን ደግሞ ይህን አያደርጉም ሲሉ ተደምጠዋል። የትረምፕ የምርጫ ዘመቻ ከፍተኛ አማካሪ ክሪስ ላቪስታ የክርክሩን ፍጻሜ ተከትሎ ከሪፖርተሮች ጋር የተገናኙት የባይደን አማካሪዎች በፕሬዚዳንቱ ደካማ የክርክር አፈጻጸም ላይ ሳይሆን ትራምፕ በክርክሩ ወቅት ዋሽተዋል ያሏቸው ጉዳይ ላይ አተኩረዋል። ይህ በእንዲህ እንዳለ ለአሜሪካ ፕሬዚደንታዊ ምርጫ በግል የቀረቡት ሮበርት ኤፍ ኬኔዲ ጁኒየር የባይደንና ትራምፕ ክርክር በተደረገበት ተመሳሳይ ሰዓት ተመሳሳይ ጥያቄዎች ላይ መልስ ሲሰጡ አምሽተዋል። ከአሜሪካው ጋዜጠኛና የፖለቲካ አቀንቃኝ ጃን ስታስል ጋር በኤክስ ማኅበራዊ ሚዲያ ላይ በቀጥታ በተላለፈ የአንድ ሰው ክርክር በግል እጩነት የቀረቡት ሮበርት ኤፍ ኬኔዲ ጁኒየር የራሳቸውን ክርክር እውነተኛ ክርክር ሲሉ አሞካሽተው የባይደንንና የትራምፕን ክርክር ያዘጋጀውን ሲኤንኤን ከሁለቱ ፓርቲዎች ጋር በመመሳጠር አግልሎኛል ሲሉ ከሰዋል። በአሜሪካ የፖለቲካ ስርዓቱ በተጭበረበረ መንገድ በቁጥጥር ስር የዋለ ነው ያሉት ሮበርት ኤፍ ኬኔዲ ጁኒየር የእርሳቸው መድረክ ለዲሞክራሲ አስፈላጊ መሆኑን ተናግረዋል። የመንግስትና የሀብታም ኩባንያዎች የተቀናጀ ኃይል ብለው የገለጹትን ለመቃወም ወደ ምርጫው እንደገቡም በመክፈቻ ንግግራቸው አስታውቀዋል። ሲኤንኤን በክርክሩ ለመቅረብ ያወጣውን መመዘኛም አናንቀዋል። ሮበርት ኤፍ ኬኔዲ ጁኒየር 35ኛው የአሜሪካ ፕሬዚደንት የነበሩት ጆን ኤፍ ኬኔዲ የወንድም ልጅ ናቸው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በደቡብ አፍሪካ የስልጣን ክፍፍል ሽኩቻው የካቢኔ ምስረታን አዘግይቷል። በደቡብ አፍሪካ የተዳከመው የአፍሪካ ብሔራዊ ኮንግረስ ኤንሲ እና መንግስት ለመመስረት የተቀናጀው ፓርቲ በካቢኔ የስልጣን ክፍፍል ላይ ለመስማማት ባለመቻላቸው ምርጫው ከተካሄደ ከወር በኋላም ካቢኔ ሳይቋቋም ቀርቷል። በድጋሚ በፕሬዝደንትነት የተመረጡት የ71 ዓመቱ ሲሪል ራማፎሳ የአገሪቱ ፓርላማ በፈረንጆቹ አቆጣጠር ሐምሌ 18 ቀን እንዲከፈት ጥሪ አድርገዋል። ፓርቲያቸው ኤንሲም ምርጫውን በከፍተኛ ብልጫ ሳያሸንፍ በመቅረቱ የብሔራዊ አንድነት መንግሥት ብሎ የሚጠራውን የቅንጅት መንግሥት ለመመስረት በመስራት ላይ ነው። ዋና ተቃዋሚ ፓርቲ ከሆነውና 87 የፓርላማ መቀመጫዎችን ካሸነፈው ዲሞክራቲክ አላያንስ ጋር የሚደረገው የስልጣን ድርድር ውጥረት የሚታይበት መሆኑን የአገር ውስጥ ብዙሃን መገናኛዎች በመዘገብ ላይ ናቸው ሲል ኤኤፍፒ አመልክተዋል። ኤንሲ በምርጫው 159 መቀመጫዎችን ማግኘቱ ይታወሳል። ዲሞክራቲክ አላያንስ የካቢኔ ስልጣን ከልክ በላይ ጠይቋል ሲል ኤንሲ በመክሰስ ላይ መሆኑን ሾልከው በመውጣት ለመገናኛ ብዙሃን እንዲደርሱ የተደረጉ ሰነዶች ማመልከታቸው ታውቋል። አሜሪካ በጥቁር ባህር ላይ የምታበራቸው ድሮኖች የቀጥታ ወታደራዊ ግጭት መንስኤ ሊሆኑ እንደሚችሉ ሩሲያ ዛሬ አርብ አስጠንቅቃለች። ሩሲያ ማስጠንቀቂያውን ያወጣችው በክሪሚያ ላይ ለተፈጸመ የሚሳኤል ጥቃት ዋሽንግተንን ተጠያቂ ባደረገች በቀናት ውስጥ ነው። ሩሲያ ወደ ግዛቷ በቀላቀለቻት ክሪሚያ የሚገኘውን የሴቫስቶፖል ወደብ ዩክሬን ባለፈው እሁድ ማጥቃቷን ተከትሎ ጥቃቱ የተፈጸመው ከአሜሪካ በተገኘና የክላስተር ቦምቦችን ከታጠቀ ሚሳኤል ነው ስትል ሩሲያ በቁጣ ክሷን አሰምታለች። በጥቃቱ 2 ሕፃናትን ጨምሮ 4 ሰዎች ተገድለዋል። ክሪሚያን በሚያካልለው የጥቁር ባህር ላይ የአሜሪካ ሰው አልባ በራሪ አውሮፕላኖች በተደጋጋሚ እየታዩ ናቸው ሲል የሩሲያው የመከላከያ ሚኒስቴር ዛሬ አርብ ባወጣው መግለጫ አስታውቋል። ድሮኖቹ የቅኝት ሥራ እየሰሩ መሆናቸውንና ዩክሬን የሩሲያ ኢላማዎችን ለመምታት የሚያስችላትን መረጃዎች እየሰበሰቡ እንደሆነም ሚኒስቴር መስሪያ ቤቱ ጨምሮ ገልጿል። እንዲህ አይነት በረራዎች የቀጥታ ወታደራዊ ግጭት ስጋት ሊሆኑ እንደሚችሉ ሚኒስቴሩ አስጠንቅቋል። አሜሪካ በጥቁር ባህር ላይ የድሮን በረራዎችን የምታደርግ ሲሆን ይህም የማንም ግዛት ባልሆነ ክልልና በዓለም አቀፍ ሕግ መሠረት የሚደረግ መሆኑን ትገልጻለች። በመጨረሻም በጀርመን በመካሄድ ላይ ባለው የአውሮፓ ሻምፒዮና ወይም ዩሮ 2024 በምድብ ደረጃ ሲካሄድ የቆየው ፉክክር ተጠናቆ ወደ ጥሎ ማለፍ ተሸጋግሯል። የጥሎ ማለፍ ውድድር ነገ ቅዳሜ የሚጀመር ሲሆን በምድብ ደረጃ የነበረውን 3ቱንም ጨዋታ በማሸነፍ ብቸኛ የሆነው የስፔን ቡድን የአውሮፓ ሻምፒዮና እንግዳ ከሆነው የጆርጂያ ቡድን ጋር እሁድ ይጋጠማል። የጥሎ ማለፍ ውድድሩ ስዊዘርላንድና ጣሊያን ነገ ቅዳሜ በሚያደርጉት ጨዋታ ይጀመራል። ዩሮ 2024 በጀርመን በሚገኙ 10 ስቴዲየሞች በመካሄድ ላይ ሲሆን የፍጻሜው ጨዋታው ሐምሌ 7 ቀን ይካሄዳል። በሌላ በኩል አሜሪካ፣ በላቲን አሜሪካ የሚገኙ አገራት እንዲሁም ሌሎች የአካባቢው አገራት በሚሳተፉበትና ባለፈው ሳምንት ሐሙስ በተጀመረው ኮፓ አሜሪካ ደግሞ ትላንት ሐሙስ ፓናማ አሜሪካን 2-1 ስትረታ፣ ውድድሩ ዛሬም በመቀጠል ኮሎምቢያ ከኮስታሪካ እንዲሁም ፓራጓይ ከብራዚል ይገጥማሉ። በነገው ዕለት ደግሞ አርጀንቲና ከፔሩ እንዲሁም ካናዳ ከቺሊ ይጫወታሉ። እንደ ዩሮ 24 ሁሉ የኮፓ አሜሪካ ፍጻሜም እሁድ ሐምሌ 7 ቀን ይሆናል። ክብራትና ክብራን፣ የምሽቱን ዜና በዚሁ አጠቃልላለሁ። መልካም የሳምንት መጨረሻ የተመኘው ለቀሪው ዝግጅቶች ወደ ሀብታሙ መልሳቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅን ስርጭት ነው እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። የዩናይትድ ስቴትስ ፕሬዚደንታዊ እጩዎች ፕሬዚደንት ጆ ባይደን እና የቀድሞው ፕሬዚደንት ዶናልድ ትራምፕ ለያዝነው ፕሬዚደንታዊ ምርጫ ዘመን የመጀመሪያ የሆነውን ክርክር በትናንትናው ምሽት አካሂደዋል። የአሜሪካ ድምፅ ካላዩ ክርክሩ ከተካሄደባት አትላንታ ጆርጂያ የደረሰችን ዘገባ አሉላ ከበደ እንደሚከተለው አቀናብሮታል።
ጆ ባይደንና ዶናልድ ትራምፕ በየበኩላቸው ለምን ቀጣዩ የአሜሪካ ፕሬዚዳንት መሆን እንዳለባቸው መራጩን ሕዝብ ለማሳመን ጥረዋል። በምረጡኝ ዘመቻቸው ወቅት የዩናይትድ ስቴትስ ኢኮኖሚ ተንኮታክቷል ሲሉ የተደመጡት ትራምፕ ሲኤንኤን የቴሌቪዥን ጣቢያ ባዘጋጀው የትላንቱ የአትላንታው ክርክር ላይም አሜሪካ እንደርሳቸውም ቃል ክፉኛ እየወደቀች ያለች ሀገር ነች።
ባይደን የሰራው እጅግ ደካማ ስራ ነው። የዋጋ ንረት ሀገራችንን እያደቀቃት ነው፣ ጨርሶ እያጠፋት ነው።
የምረጡኝ ዘመቻቸውን እያካሄዱ በነበረበት ወቅት ከትራምፕ የወረሱትን የደቀቀ ኢኮኖሚ እንዲያንሰራራ አድርግ ያለው ያሉት ባይደን በበኩላቸው በትላንቱ የክርክር መድረክ የሀገሪቱን ኢኮኖሚ በተመለከተ አሁንም ብዙ የሚሰራ ነገር አለ ብለዋል።
ከየሰው ማዕድ የሚደርሰው ምግብ የሚጠይቀው ዋጋ እንዲቀንስ ለማድረግ እየሰራን እንገኛለን። ያንን ነው ማሳካት የያዝነው።
ኢኮኖሚና ኢሚግሬሽን ዋነኞቹ ጉዳዮች ሆነው የቀረቡበት ብርቱ ፉክክር የሚታይበት ምርጫ መሆኑንም የሕዝብ አስተያየት መመዘኛዎች አመላክተዋል። በክርክሩ ላይም ትራምፕ ባይደን አሜሪካውያንን ስራቸውን ከሚወስዱባቸው ሕገወጥ ስደተኞች መከላከል አልቻሉም ብለዋቸዋል።
ዓለም ላይ ካለ ከየትኛውም ስፍራ እጅግ አደገኛ በሆነ ሁኔታ ውስጥ የሚገኝ ድንበር አለን። በዓለም ላይ ካሉት ቦታዎች ሁሉ በጣም አደገኛ ተብሎ የሚታሰብ እናም ወለል አድርጎ ከፈተውና ይኸው እነዚህ ነፍሰ ገዳዮች ወደ አገራችን እየጎረፉ ነው። ሴቶችን እየደፈሩና እየገደሉ ናቸው።
ባይደን በበኩላቸው በክርክሩ ወቅት የኢሚግሬሽንን ጉዳይ አስመልክተው በሰነዘሩት አስተያየት የትራምፕ አስተዳደርን የስደተኛ ቤተሰብ አባላትን የመለያየት ፖሊሲ ለመራጮች አስታውሰዋል።
ፕሬዚደንት በነበረበት ወቅት ሕፃናትን ከእናቶቻቸው ነጥሎ ወስዶ የወፍ ጎጆ ከመሰለ ማቆያ ለይቶ ያስቀምጥ ነበር። ቤተሰቦችን የመነጣጠል ሥራ ነበር ሲሠራ የነበረው።
ትራምፕ የዩክሬን ጦርነት አስመልክቶም እርሳቸው ፕሬዚዳንት ቢሆኑ ኖሮ የሩሲያው ፕሬዚዳንት ቭላድሚር ፑቲን ዩክሬንን ፈጽሞ ባልወረሩ ነበር ብለዋል።
ተመራጭ ፕሬዚደንት ሲሆን በፑቲንና በዘሌንስኪ መካከል እየተካሄደ ላለው ጦርነት እልባት አበጅለታለሁ። ጥር 20 ሞልቶ ዋይት ሃውስን ከመረከቤ አስቀድሜ ነው ማብቂያ የማበጅለት።
ባይደን ሲመልሱም ትራምፕ ለዩናይትድ ስቴትስ አጋሮች ድጋፍ ማድረግ ያለመቻላቸው ሩሲያን የልብ ልብ እንዲሰማት እንደሚያደርግና በአውሮፓም ሰፊ ጦርነት እንዳይቀሰቀስ ያሰጋል ብለዋል።
ፑቲን መላዋን ዩክሬን መቆጣጠር ይፈልጋል። በዚያ የሚያቆም ይመስልሃል? ዩክሬን ተቆጣጥሮ ሲያበቃ እዛ ላይ ያቆማል? በፖላንድና በቤላሩስ ላይስ ምን የሚደርስ ይመስልሃል?
ባልደረባችን ካላዩ ከአትላንታ ባጠናቀረችው ዘገባዋ እንዳመለከተችው ይህ ትራምፕም ሆኑ ባይደን በይፋ የየፓርቲያቸው እጩ ሆነው ከመሰየማቸው አስቀድሞ የተካሄደ ክርክር በመሆኑ በዚህ ረገድ ከጊዜው ቀድሞ በመካሄድ በዩናይትድ ስቴትስ የምርጫ ታሪክ የመጀመሪያው ፕሬዚዳንታዊ ክርክር ሆኗል። የፊታችን መስከረም ወር ሊካሄድ በታቀደው የሁለተኛ ዙር ክርክራቸው መልሰው እስኪገናኙም ድረስ መራጮቻቸውን ለማሳመን በየበኩላቸው ለሚያደርጉት ዘመቻ 75 ቀናት አሏቸው።
አሉላ ከበደን ለቀደመው ዘገባ አመሰግናለሁ። ከዘገባውም እንደተከታተላችሁት የዩናይትድ ስቴትስ ፕሬዚደንት ጆ ባይደንና የቀድሞው ፕሬዚደንትና የሪፐብሊካን ፕሬዚደንታዊ እጩ ዶናልድ ትራምፕ የ2024 የፕሬዚደንታዊ ምርጫ የመጀመሪያ ክርክራቸውን አትላንታ በሚገኘው የሲኤንኤን ቴሌቪዥን ጣቢያ በትናንትናው ምሽት አካሂደዋል። የአሜሪካ ድምፅ ተያያዥ ሀሳቦችንና መረጃዎችን ትናንት ምሽት ሲያቀብላችሁ ነበረ። እነዛን ሀሳቦች ሲያቀብሉን ከነበሩ ጋዜጠኞች መካከል አንዷ ስመኝሽ የቆየ እዚህ ስቱዲዮ አብራኝ ትገኛለች። አንዳንድ ጥያቄዎችን በተያያዥ ሀሳቦች ላይ እናነሳለን። ስመኝሽ እንዴት አመሸሽ?
እንደምን አመሸ ሀብታሙ።
የትናንት ነው የፕሬዚደንታዊ እጩዎች ክርክር አጠቃላይ ድባብ ምን ይመስላል?
እንግዲህ እንዳልከው በትላንትናው ፕሬዝዳንታዊ ክርክር የሁለቱ ተፎካካሪዎች በኢኮኖሚ፣ በህገወጥ ስደት እንዲሁም የውጭ ጉዳይ ፖሊሲ የመሳሰሉ ጉዳዮችን አንስተው ተከራክረዋል። በአብዛኛው ጉዳይ ተፎካካሪዎቹ የማይስማሙ መሆናቸውና በተለያየ ጽንፍ ላይ የቆመ አቋም እንዳላቸው ነው የተስተዋለው። በዋናነት የብዙዎችን ትኩረት የሳበው ግን የባይደን የክርክር ብቃት ነው። የባይደን የክርክር ብቃት በተለይ በፓርቲያቸው በዲሞክራት ፓርቲ ውስጥ ከፍተኛ መረበሽን ፈጥሯል። ብቁ ሆነው ይቀጥላሉ ወይ የሚለው ጉዳይም ብዙዎችን በተለያዩ በማህበራዊ ሚዲያና በተለያዩ የመገናኛ ብዙሃን መድረኮች ላይ ብዙዎችን እያነጋገረ ያለ ጉዳይ ነው። ሌላው እንግዲህ ቀደም ሲል በነበሩት የአሜሪካ ፕሬዝዳንታዊ ምርጫዎች የሚደረጉ ተመሳሳይ ፉክክሮች ላይ ተፎካካሪዎቹ እጃቸውን ተጨባብጠው ነበር የሚጀምሩት። በዚህኛው ክርክር ላይ ባይደንም የቀድሞ ፕሬዝዳንት ትራምፕም ሳይጨባበጡ ነው የጀመሩት። በእርግጥ ይሄ የመጀመሪያቸው ጊዜ አይደለም። እንደ አውሮፓውያን አቆጣጠር በ2020 በተደረገው ተመሳሳይ የክርክር ወቅትም ሁለቱ ግለሰቦች ሳይጨባበጡ ነበር የገቡት።
መልካም። እንግዲህ በትናንትናው ዕለት የአሜሪካ ዜጎችን የሚመለከቱ በቀጥታም ሆነ በተዘዋዋሪ የሚመለከቱ በርካታ ነጥቦች ተነስተዋል። ተከራካሪዎቹም ሀሳባቸውን አሰምተዋል። ዋነኛ ጉዳይ ከሚባሉት መካከል አንዱ የአሜሪካ ምጣኔ ሀብት ነው። ይህንን በተመለከተ ተከራካሪዎች ያነሳቸው ሀሳቦች ምን ይመስላሉ?
ልክ ነህ። ኢኮኖሚ በተለይ አሁን ያለበት ሁኔታ እና የኑሮ ውድነት ብዙዎቹን አሜሪካውያኖችን በቅድሚያ የሚያሳስባቸው ዋነኛ ጉዳይ ነው። ባይደን ለብዙዎቹ ፈተና የሆነውን የዋጋ ግሽበት ይህንን የዋጋ ግሽበት ከትራምፕ አስተዳደር የወረሱት መሆኑንና ለዛም ተጠያቂ የሆኑት ትራምፕ መሆናቸውን ነው አንስተው የተከራከሩት። ሀገራችን ታላቅ ኢኮኖሚ ነበራት በተለይ እሳቸው በስልጣን ላይ በነበሩበት ወቅት ሲሉ የጀመሩት የቀድሞ ፕሬዚዳንት ትራምፕ በበኩላቸው አሁን ላለው የኢኮኖሚ ሁኔታ አዳጋች የኢኮኖሚ ሁኔታ ባይደን ነው ተጠያቂ ያደረጉት። ሌላው ደግሞ ትራምፕ በስልጣን ላይ በነበሩበት ወቅት ከፍተኛ ገቢ ላላቸውና ለኮርፖሬሽኖች የግብር ቅነሳ አድርገው ነበር። ያንን የግብር ቅነሳ በተጠናከረ መልኩ ስልጣን ላይ ከመጡ የሚቀጥሩት መሆኑን እቅዳቸው ላይ ተካቷል እና ይሄ እቅዳቸው አሁንም ኢኮኖሚውን የሚያጠናክር ነው ሲሉ ነው የተከራከሩት። ባይደን ግን ይሄ ለሀብታሞችን የበለጠ ሀብታም ለማድረግ የተሰናዳ የግብር ቅነሳ ነው ሲሉ ተቃውሟቸውን አሰምቷል። በዋናነት ኢኮኖሚውን በተመለከተ አጠርስ አድርገው የተነሱት ሀሳቦች እነዚህ ናቸው።
መልካም። እንግዲህ ሁለቱ ፕሬዚደንታዊ እጩዎችን ያከራከረ ሌላኛው ጉዳይ የውጭ ጉዳይ ፖሊሲ ነው። የአሜሪካ የውጭ ጉዳይ ፖሊሲ ከዜጎች አልፎ ዓለም አቀፍ ተጽዕኖና ዓለም አቀፍ አንድምታ ያለው እንደሆነ ይታወቃል። የሩሲያና የዩክሬን ጦርነት፣ የእስራኤልና የሐማስ ጦርነት በክርክሮች ውስጥ እንደተነሱ ተጠቅሷል። የሁለቱ ተከራካሪዎች በዚህ ዘርፍ ላይ ያላቸው ልዩነት ምንድን ነው?
ልክ ነህ። በቅድሚያ የሩሲያና የዩክሬንን ጦርነት ብንመለከት ፑቲን የሲኤንኤን ጋዜጠኞች ውይይቱን በሚያካሂዱበት ወቅት ያቀረቡት ጥያቄ እንዳሳየው ፑቲን ጦርነቱን የሚያቆሙት አሁን የያዟቸውን የዩክሬን መሬቶች በሩሲያ ይዞታ ውስጥ ሆነው የሚቀጥሉ ከሆነና ዩክሬን ደግሞ ለኔቶ አባል ለመሆን ያቀረበችውን ጥያቄ የምታነሳ ወይም ያንን ጥያቄዋን የምታቋርጥ ከሆነ ነው ብለዋልና ትራምፕ ይህንን ጥያቄ ይቀበሉት እንደሆነ ነው የመጀመሪያ የቀረበላቸው ጥያቄ። ፑቲን የሰጡት መልስ ግን በቀጥታ አልመለሱትም። ምላሻቸው ምን ነበር? እውነተኛ ወይም ደግሞ ፑቲን የሚያከብረው መሪ ቢኖረን ኖሮ በመጀመሪያ ደረጃ ሩሲያ ዩክሬንን አትወርም ነበር የሚል ምላሽ ነው የሰጡት እና ዩክሬንን እንዲወር ያበረታቱት ባይደን ናቸው በማለት ባይደንን ነው የከሰሷቸው። ከዛም በተጨማሪ ዩክሬን አሜሪካ ለዩክሬን የምታደርገው ማንኛውንም ድጋፍ ተቃውመዋል። ባይደን በበኩላቸው ትራምፕ ስልጣን ላይ የሚመጡ ከሆነ ዩናይትድ ስቴትስን ከኔቶ አባልነት አውጥተው አሜሪካንን ስጋት ላይ ይጥሏታል የሚል ክስ አቅርበዋል። ከዛ በተጨማሪ ደግሞ ፑቲን የጦር ወንጀለኛ ናቸው፣ በሺዎች የሚቆጠሩ ሰዎችን ገድለዋል፣ የሶቪየት ህብረትን በድጋሚ መመለስና የበላይነትን መቆጣጠር ይፈልጋሉ፣ ያ ደግሞ አሜሪካንን አደጋ ላይ ይጥላታል፣ ስለዚህ ለዩክሬን የሚሰጠው የጦር መሳሪያ አሜሪካን ከስጋት የሚጠብቃት ነው በማለት ነው የተሟገቱት። ሌላው እንዳልከው የእስራኤልና የሐማስ ጉዳይም እንዲሁ የተነሳ በውጭ ጉዳይ ፖሊሲ በኩል የተነሳ ሀሳብ ነው። ያንን ጦርነት በተመለከተ ትራምፕ የባይደንን አመራር በጥብቅ ነው የተቃወሙት። እንደውም ባይደን እስራኤል በጋዛ በምታደርገው ጥቃት ለሲቪሎች ጥንቃቄ እንድታደርግ ማሳሰቢያ መስጠታቸው ወይም መጠየቃቸው ፍልስጤማዊ ሆነዋል ባይደን ራሳቸው የሚል ሀሳብ ነው የሰነዘሩት። እሳቸው ስልጣን ላይ ቢኖሩ ኖሮ ጭራሽ እስራኤልን በሃማስ ጥቃት አይደርስባትም ነበር የሚል ሐሳብ ማንስተዋል። ባይደን በበኩላቸው አስተዳደራቸው የመፍትሄ ሐሳብ ጦርነቱን ለማስቆም ያቀረበው የመፍትሄ ሐሳብ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሳይቀር ተቀባይነት ያገኘ መሆኑና በሶስት ደረጃዎች ተከፋፍሎ የቀረበው የመፍትሄ ሐሳብ ጦርነቱን የማቆም አቅም እንዳለው ገልጸው ነው በክርክራቸው ላይ ያቀረቡት።
እንደው የአሁኑን ውይይት ከመቋጨቴ በፊት ሁለት ነጥቦችን አጠር አድርገሽ እንድታጋሪ እንፈልጋለሁ ስመኝሽ። የመጀመሪያው አመቱ ሙሉ የአሜሪካ ዜጎችን ሲያከራክሩ ከነበሩ ጉዳዮች አንዱ የጽንስ ማቋረጥ መብት ጉዳይ ነው። ከዚህ ጋር በተገናኘ ተከራካሪዎች ካቀረቧቸው ሀሳቦች የተወሰኑትን አጠር አድርገሽ አጋሪን። እንዲሁም ሌላኛው ጥያቄ ይሄ ክርክር የመጨረሻ ነው ወይ? ከዚህ በኋላ ክርክር የለም ወይ?
የጽንስ ማቋረጥን በተመለከተ የጽንስ ማቋረጥ በተለይ በቅርቡ በጠቅላይ ፍርድ ቤቱ የተነሳው የጽንስን ለማቋረጥ የሚወሰዱ መድኃኒቶችን የማገድ ጉዳይ እንደ ጥያቄ ተነስቷል። ትራምፕ በዚህ ላይ አላግድም የሚል መልስ ነው የሰጡት። ምክንያቱም በተለይ በአስገድዶ መድፈር ወይም በዘመዳሞች መካከል የሚፈጠር እርግዝና ወይም ደግሞ የእናትን ሕይወት አደጋ ላይ የሚጥል ሁኔታ ሲኖር ጽንስ ማቋረጥን እንደሚደግፉት ተናግረዋል። ነገር ግን በተለይ ጽንስ የማቋረጥን ህገ መንግስታዊ መብት ይሰጥ የነበረው የሮድና ዌድ የሚባለው ህግ መቋረጡን እንደሚደግፉ፣ ስልጣኑ ለግዛቶች መሰጠቱም ትክክል ነው ሲሉ በትላንትናው ዕለት ተሟግተዋል። በሌላ በኩል ባይደን ደግሞ ከተመረጥኩኝ የህገ መንግስታዊ መብቱን እንደሚያስመልሱት ነው የተናገሩት። ይሄ ክርክር የመጀመሪያው ነው። የሚቀጥለው ሁለተኛው ክርክር እንደ አውሮፓውያን አቆጣጠር በመስከረም 10 ይካሄዳል ተብሎ ይጠበቃል። የዛን ጊዜ ደግሞ የሚኖሩት
በተመሳሳይ ቀሪ ሀሳቦችን አቀብናለች ማለት ነው። በጣም አመሰግናለሁ ስመኝሽ የቆየ። በትናንትናው ምሽት የተካሄደውን የአሜሪካ ፕሬዚደንት እጩዎችን ክርክር አስመልክተሽ ላጋራሽን ሀሳብ ሁሉ በአድማጮችና ተመልካቾች ስም አመሰግናለሁ። መልካም ምሽት።
እኔም አመሰግናለሁ ሀብታሙ።
ቀጣዩ ዘገባችንም በትናንትናው ምሽት ከተካሄደው የአሜሪካ ፕሬዚደንታዊ እጩ ክርክር ጋር የተያያዘ ነው። በዩናይትድ ስቴትስ በህዳር ወር የሚካሄደው ፕሬዚደንታዊ ምርጫ የምረጡኝ ዘመቻ የመጀመሪያ የሆነው ክርክር ትናንት ሐሙስ መደረጉ ይታወሳል። ዶራ ማክዌር ክርክሩን በተመለከተ መራጮች የሰጧቸውን አስተያየቶች አሰባስባ ያጠናከረችውን ቆንጅታ ታሰማናለች።
በኒውዮርክ፣ በዚያኛው ጠርዝ በሎስ አንጀለስ፣ በሚሽገን፣ በላስ ቬጋስ ከሚኒያፖሊስ ወደ ማያሚ በረራ ላይ የነበሩ መንገደኞች ሳይቀሩ በሚሊዮኖች የተቆጠሩ አሜሪካውያን የቀድሞ ፕሬዚደንት ዶናልድ ትራምፕንና የፕሬዚደንት ጆ ባይደንን የዘንድሮ ምርጫ የመጀመሪያ ክርክር ተከታትለዋል። ክርክሩን ተሰባስበው የተከታተሉት የዶናልድ ትራምፕ ደጋፊዎች ባይደን ይህንን ክርክር ያካሄዱበት አኳኋን በድጋሚ ተመርጠው ይህችን ሀገር ለመምራት ብቁ እንዳልሆኑ የሚጠቁም ነው ብለዋል። የኒውዮርኩ የትራምፕ ደጋፊ አርማኔ ቶሬዝ አስተያየታቸውን ሲሰጡ
እድሜያቸው የገፋ ሰዎችን ለመናቅ ብዬ ሳይሆን ባይደን ግን ሲናገሩ ቃላት በቃላት ላይ የተደራረበ ጉልድፍድፍ ባለ አንደበት ነበር የሚናገሩት። ስለዚህ ለመሪነት አቅሞ ያላቸው አይመስሉኝም።
ሮዛን ፓንኮስኪ የሚሽገን ነዋሪ የሆኑ የቀድሞ ፕሬዚደንት ደጋፊ ናቸው።
እንደ እኔ በትክክል ለሚያስብ ለማንም ሰብአዊ ፍጡር ያንን አይቶ ሚስተር ባይደን ፕሬዚዳንታችን ለመሆን ብቁ ናቸው ለማለት በጣም የሚያዳግት ይመስለኛል።
ካሊፎርኒያ የሚኖሩት የሚስተር ትራምፕ ደጋፊ ሳንድራ ባስቲያን በበኩላቸው
ዛሬ ዶናልድ ትራምፕ በደንብ ተዋጥቶላቸዋል ባይ ነኝ። ረጋ ብለው ነበር።
ሌላው የካሊፎርኒያ ነዋሪ የሚስተር ትራምፕ ደጋፊ ጄሪ ፒዮሪን በበኩላቸው
ትንሽ ቆጠብ አሉብኝ፣ በደንብ ቢወርዱባቸው ደስ ይለኝ ነበር፣ ግን በቃ ያው እንደምታውቁት ጨዋ መሆን ነበረባቸው።
እጩ ተፎካካሪዎቹ አንዳንዶቹን የተጠየቋቸውን ጥያቄዎች አለመመለሳቸው እንዳሳዘናቸው የተናገሩም አሉ። ለምሳሌ ትራምፕ ከተመረጥኩ በሚሊዮኖች የሚቆጠሩ ህጋዊ ሰነድ የሌላቸውን ፍልሰተኞች አባርራለሁ ባሉት ላይ ተጠይቀው መልስ እንዳልሰጡም ያነሳሉ። ዶሚንጎ ጋርሲያ የተባበሩት የላቲን አሜሪካ ዜጎች ሊግ የተባለ ድርጅት አባል ሲሆኑ የሚከተለውን አስተያየት ነው የሰጡት።
የቀድሞው ፕሬዝደንት ትራምፕ 13 ወይም 14 ሚሊዮን ፍልሰተኞችን 20 እና 30 ዓመት እዚህ ከኖሩ ሰዎች ላይ ልጆቻቸውን፣ የትዳር አጋሮቻቸውን ነጥለው ያባርራሉ ወይ ተብለው ተጠይቀው ነበረ፣ አልመለሱም።
የትናንት ምሽቱን ክርክር የተከታተሉት ሌላው የካሊፎርኒያ ነዋሪ የሚስተር ትራምፕ ደጋፊ ቻርልስ ዲማውሮ በበኩላቸው የኑሮ ውድነት መባባስ ላይ ነው አትኩረው አስተያየት የሰጡት።
ባይደን እና የዋጋ ግሽበቱ ጉዳይ የሁሉ ነገር ዋጋ ሰማይ ወጥቷል። የዕቃ ዋጋ በትረምፕ ጊዜ ከነበረው በሶስት እና በአራት እጥፍ ተወዷል። የነዳጅ ዋጋ በጣም አሻቅቧል።
ሌላው አስተያየት ሰጪ ሃምተን ብራውን ደግሞ የባይደን ደጋፊ ሲሆኑ እሳቸውም ካሊፎርኒያ ነው የሚኖሩት። ክርክሩን በተመለከተ ቅር ያላቸውን ነገር ሲገልጹ
እንደኔ ከሆነ እጩዎቹ አንዳንዶቹን ጥያቄዎች አልመለሱም። ያሳዝናል።
ሎስ አንጀለስ ከተማ ላይ ክርክሩን አንድ ላይ ሰብሰብ ብለው የተከታተሉ የጆ ባይደን ደጋፊዎች ያተኮሩት ሁለቱ እጩዎች መድረኩ ላይ ባሳዩት ክንዋኔ ላይ ሳይሆን በተከራከሩባቸው ጭብጦች ላይ ነበር። ሊዛ ሴራኖ የባይደን ደጋፊ ናቸው።
ትራምፕ ልም ያሉ ውሸታም ናቸው። የሚናገሩት እንዳለ ውሸት ነው። ደግሞም ለእኛ ለሴቶች ፈጽሞ አይቆሙልንም። በሀገሪቱ ላሉት ለአንዳቸውም ውህዳን የህብረተሰብ ክፍሎች አይቆሙም። እንዲያውም ለባሰ አስከፊ ሁኔታ ነው የሚዳርጉን። ተጨማሪ ጦርነት ውስጥ ይከቱናል።
ዲኒስ ካምፓስም የሚከተለውን አስተያየት ሰጥተዋል።
ሰው እንደዚህ ደጋግሞ ለአሜሪካ ህዝብ ውሸት ሲናገር መስማትም ማየትም ይከብዳል። እውነቱን ለመናገር ባይደን የሴቶችን መብት ለማስከበር ይፈልጋሉ።
ማርክ ራሞስ የሎስ አንጀለስ ወረዳ የዲሞክራቲክ ፓርቲው ሊቀመንበር ናቸው። አስተያየታቸውን ሲሰጡ
ወደዚህ ሀገር በሚመጡ ፍልሰተኞች የተነሳ የመጣ የወንጀል ማዕት የለም። የሌለ ነገር ነው። የቀድሞ ፕሬዝደንት እሱን የሚሉት በሀገሪቱ ላይ የውጭ ሀገር ሰው ጥላቻና ዘረኝነት እንዲነግስ ብቻ የሚፈልጉ ደጋፊዎችን ለመቀስቀስ ነው።
በህዳር ወር የሚካሄደው ፕሬዝደንታዊ ምርጫ የቀረው ከአምስት ወራት ያነሰ ጊዜ ነው። መራጮች እንደ አውሮፓውያን የዘመን አቆጣጠር መስከረም 10 ቀን በኢትዮጵያ ጳጉሜ 5 በታቀደው በሁለተኛው ክርክር ሁለቱን እጩዎች ለመገምገም ሌላ እድል ያገኛሉ።
በመከታተል ላይ ያላችሁት ከአሜሪካ ድምፅ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችንን ነው። በቀጣዩ ዘገባ ደግሞ ወደ ኢትዮጵያ እንሻገራለን። በምስራቅ ሐረርጌ ዞን ባቢሌ ከተማ ባለፈው ሳምንት አርብ የዋቄፈና እምነት መሪዎችን ጨምሮ ከ80 በላይ አማኞች በከተማው ፖሊስ ተይዞ መታሰራቸውን የእምነት ተቋሙ ኃላፊ ገልጸዋል። የባቢሌ ከተማ አስተዳደር በበኩሉ ከሃይማኖት ጋር በተገናኘ በቁጥጥር ስር የዋለ አካል የለም ሲል ክሱን አስተባብለዋል። ገልሞ ዳዊት ተጨማሪ አለው።
ባለፈው ሳምንት አርብ ሰኔ 14 ቀን 2016 ዓ.ም በኦሮሚያ ክልል ምስራቅ ሐረርጌ ዞን ባቢሌ ከተማ በዋቄፈና እምነት ተቋም ሁለተኛ መደበኛ ስብሰባ ላይ ነበሩ የተባሉ 82 የእምነቱ መሪዎችና አማኞች በከተማ ፖሊስ ተይዘው መታሰራቸውን የተቋሙ መረጃና ሕዝብ ግንኙነት መሪ አቶ ለማ በይጉ ተማ ለአሜሪካ ድምጽ አስታውቀዋል።
በመደበኛ ስብሰባው ዋዜማ ላይ የባቢሌ ከተማ ፖሊስና ሚሊሻዎች ወደ ስብሰባው ስፍራ ሄደው ያገኟቸውን ሰዎች በቁጥጥር ስር አዋሉ። 25ቱን የተቋሙ አመራሮች አባላትን ለይተው ወደ ቀበሌ ወሰዷቸው። የቀሩትን 54 የሚደርሱ የገልመ ባቢሌ አመራሮችንና አባሎችን ደግሞ ወደ ካምፕ ነው ወሰዷቸው። ምሽት ላይም እያስፈራሯቸው ነበር። ስለዚህ ሰዎቹ በእምነቱ ስርዓት ላይ እያሉ ነው የታሰሩት።
አቶ ለማ በቁጥጥር ስር የዋሉ ሰዎች እስካሁን ፍርድ ቤት አለመቅረባቸውን ተናግረዋል።
ፖሊስ በቁጥጥር ስር ያዋላቸው ማንነታችሁን አናውቅም በሚል ምክንያት እንደሆነ በሰዓቱ ተናግሯል። እኛ የሃይማኖት ተቋም ነን፣ ይህን የሚገልጽ ታፔላም ተለጥፏል እያልን ለአስተዳደር ኃላፊዎች ብናስረዳም ይህን ባለመቀበል ነው እርምጃውን የወሰዱት።
በባቢሌ ከተማ የዋቄፈና እምነት ተቋም የሚገለገልበት ቦታ በክራይ የተገኘ እንደሆነ የገለጹት አቶ ለማ የአማራ ክልልን ጨምሮ በተለያዩ የኦሮሚያ ክልል ዞኖች ለእምነት ተቋሙ ተፈቅዷል ያሉት የቀብርና የስርዓተ እምነት መፈጸሚያ ቦታ በምስራቅ ሐረርጌ ዞን አስተዳደር ግን መከልከሉን አመልክተዋል። የአሜሪካ ድምጽ ጠይቃቸው የባብሌ ከተማ አስተዳደር ከንቲባ አቶ አመነጃሽ አብዱራህማን ሰዎቹ በቁጥጥር ስር ያሉት በሕግ ያልተፈቀደ ስብሰባ በማካሄዳቸው እንደሆነ ገልጸው በሃይማኖት ማንነታቸው ታስረዋል መባሉንና የከተማው አስተዳደር በዋቅፈና እምነት ተከታዮች ላይ ፈጽመዋል የተባለውን ጫና ጨምረው አስተባብለዋል።
በቁጥጥር ስር ያዋልናቸው የሃይማኖቱ ተከታይ ስለሆኑ አይደለም፣ በሕጋዊ አካል እውቅና በሌለው ሕገወጥ ስብሰባ ላይ የነበሩ አካላትን እንጂ። ሃይማኖታዊም ሆነ ሌላ ስብሰባን ከሕግ አስከባሪና ከከተማው አስተዳደር እውቅና ውጭ ማካሄድ ሕገወጥ ነው።
አቶ አህመድ ነጃሽ በቁጥጥር ስር ያዋሏቸውን ሰዎች አዝባይ ገልጹም ጉዳያቸው ግን በከተማው ፍርድ ቤት ቀርቦ ለብይን ቀጠሮ መያዙን አክለው ጠቁመዋል። ለአሜሪካ ድምጽ ገልሙ ዳዊት ከአዳማ።
ገልሙ ዳዊትን እናመሰግናለን። በአሁኑ ሰዓት ኢትዮጵያ ላይ ከምሽቱ 3 ሰዓት ተኩል ነው። እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ተኩል። ወደ ቀሪ ኢትዮጵያ ውስጥ ወደሚያቀዩን ዘገባዎች እንሻገራለን። በከባድ የአየር ንብረት ለውጥ በዓለም አቀፍ ደረጃ ባስከተለው ከፍተኛ ሙቀት የተነሳ የጅቡቲ ተመላላሽ በሆኑ የከባድ መኪና አሽከርካሪዎች ላይ የሞትና የጤና እክል ማጋጠሙን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አስታውቋል። የነዳጅ አቅራቢ ባለ ንብረቶችም ሆነ ጉዳዩ የሚመለከታቸው መንግስት አካላት ዘመናዊ አሰራርን በመከተል በአሽከርካሪዎች ላይ የሚደርሰውን ጉዳት እንዲቀንሱ አስፈላጊውን እንዲያደርጉም ተጠይቋል። ኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር ጅቡቲ ውስጥ አሽከርካሪዎች ተራቸውን በመጠበቅ የሚደርስባቸውን መጉላላት ለማስተካከል ውይይት ለማድረግ መታቀዱን አመልክቷል። መስፍን አራጌ የዚህን ጉዳይ ዝርዝር ይዟል።
በዓለም አቀፍ ደረጃ የጨመረው ሙቀት በጅቡቲ ተመላላሽ አሽከርካሪዎች ላይ የሞትና የጤና እክል ማስከተሉን የገለጹት በኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ አቶ ሰለሞን ዘውዱ ባጋመስነው የሰኔ ወር ብቻ 3 አሽከርካሪዎች ህይወታቸው ማለፉን ጠቁመዋል።
በተፈጠረው የሙቀት ጫና ምክንያት 3 አሽከርካሪዎች ናቸው የሞቱት። አንዱ አሽከርካሪ መኪናው ስር እንደተኛ ነው የሞተው። አንዱ ደግሞ ወረፋ እየጠበቀ ባለበት ሰዓት ያው ከፍተኛ ሙቀት ስላለ እዛ አካባቢ ነው። አንዱ የባህር ትራንዚት ሰራተኛ ነው። በርካታ አሽከርካሪዎች ደግሞ ከግፊት ጋር በሙቀት ምክንያት ከሚፈጠሩ በሽታዎች ከበሽታ ያለባቸው አሽከርካሪዎች ተጎድተው ወደ ሀገር ውስጥ እየገቡ ቤታቸውን እረፍት የገባሉ፣ ሆስፒታልም የገባሉ።
ስማቸውን በሚስጥር እንዲያዝ የጠየቁ አንድ አሽከርካሪ በቅርብ የሚያውቁት አሽከርካሪ ጓደኛቸው ህይወት ሲያልፍ ጅቡቲ ውስጥ እንደነበሩና ለህይወት በእጅጉ የሚያሰጋ ሙቀት ሲገጥማቸው የሰሞኑ የመጀመሪያቸው እንደሆነ ይናገራሉ።
ጋላፊ የሚባለው ቦርጥር አካባቢ የመኪናዬን የሙቀት መለኪያ ሳየው 48 ዲግሪ ሴንቲግሬድ ነው የሚያሳየው። ሙቀቱ ብቻ ሳይሆን አየር ንፋስ ከሌለ መተንፈስ አትችልም፣ ጉሮሮ ሁሉ ይደርቃል። በዚህ ምክንያት አሁን የሞተ ልጅ እኔ የማውቀው ልጅ በቅርብ ነው የሞተ።
አቶ ሰለሞንም አሽከርካሪዎች ወደ ጅቡቲ ወደብ ገብተው ለመጫን ተራ በመጠበቅ የሚያሳልፉት ረጅም ጊዜ ለህይወታቸው አስጊ ሆኗል ሲሉ ያስረዳሉ።
አሽከርካሪዎች በዓለም አቀፍ ህግ መሰረት ወደቡ ላይ ወይም ኢትዮጵያ ባስቀመጠችው ህግ መሰረት ወደቡ ላይ ቆይተው የሚወጡበት የሰዓት ሊሚት አለ። በተወሰነ ሰዓት ውስጥ ነው ጭነው መውጣት ያለባቸው። ነገር ግን ወረፋ እየጠበቁ 10 ቀን 15 ቀን 20 ቀን ይጠብቃሉ። ጅቡቲ መቆሚያ ቦታው ከ1000 አሽከርካሪ በላይ አይይዝም፣ ግን ከ2-3000 አሽከርካሪ ይገባና ይጣበባል። በፊት አንድ አሽከርካሪ በዚህ ቀን ትጭናለ ሲባል ከኢትዮጵያ ወጥቶ ይገባል እዛ ጅቡቲ በ6 ሰዓት ውስጥ ወይ በተወሰነ በ4 ሰዓት ውስጥ ቶሎ ጭኖ ይወጣል። ነገር ግን ትልቅ ካምፓኒዎች፣ ባለሀብቶች በካምፓኒዎች ስር ሆኖ ስለሆነ ነዳጅ የሚያመላለሱት ልክ ነዳጅ አራግፎ ወይም ደግሞ ሌላም ጭነት እንደዚህ የደረቅ ጭነትን ማራግፎ ኢትዮጵያ ውስጥ ካራገፈ በኋላ ውጣ ነው የሚባለው። ባለሀብቶቹ ናቸው ይህን በተለይ። ስለዚህ እዛ ኦርደር ሳይደርሰው ጅቡቲ ይሄዳል። እዚህ እንዲቀመጥ አይፈቅድለትም። አሰራሩ መሆን የነበረበት ምንድን ነው? አንድ አሽከርካሪ ከዛ ጭኖ ይመጣል ሀገር ውስጥ፣ አራገፈ በኋላ ኦርደር ይመጣለታል። በቴክስት ይደርሰዋል። በዚህ ቀን ትጭናለህ የሚል ይደርሰዋል። በዛች ቀን ሲደርሰው እዛ ሄዶ ጭኖ ይመጣል። አሁን ግን ምንድን ነው? አራግፎ ሲመለስ ባለሀብቱ ውጣ ይለዋል።
ከ18 ዓመታት በላይ በቆዩበት የአሽከርካሪነት ስራ በሚያገኙት ገቢ 6 ቤተሰብ እንደሚያስተዳድሩ የሚናገሩት እና በስራዬ ላይ ተጽዕኖ ስለሚፈጠር ስሜ አይገለጽ ያሉ ሌላ አስተያየት ሰጭ ደግሞ የተቀናጀ የወረፋና የመረጃ ስርዓት ባለመኖሩ ጅቡቲ ውስጥ እስከ 3 ሳምንት የሚቆዩበት አጋጣሚ አሁንም እንዳለ ገልጸዋል። ለዚህም የተሽከርካሪውን ባለቤት ማለትም ባለሀብቱን ተጠያቂ ያደርጋሉ።
ትልቁ ችግር የት ነው ያለው መሰለ? ባለሀብቱ ጋር ነው። አሁን ባለሀብቱ ሂድልህና በሚያሰማራ ሰዓት ባለቤቱ መኪናውን ይዞ የግዴታ ወደ ጅቡቲ ነው የምትሄደው። አንተ መሄድ ካልቻልክ በቃ ወይ ሌላ ሹፌር እመጣለሁ አንተ ውረድ ይልሃል። ከዛ በኋላ እዛ ጅቡቲ ይገባና ከአስር እስከ አስራ አምስት ቀን የመቆም እድል እየመጣ መጣ። ከቅርብ ጊዜ ወዲህ እንደሚታወቀው የሙቀት ቴምፕሬቸሩ እስከ 50 መድረስ ችሏል። በዚህ ሙቀት ውስጥ ደግሞ ለልብ በሽታ፣ በእድሜ መግፋት፣ በድካም፣ በተለያየ ችግር የተለያየ ጉዳት ያለባቸው ሰዎች ደግሞ ለሞት እየተዳረጉ ነው።
አሽከርካሪዎቹ ባነሱት የስራ ዋስትና ስጋት ላይ አስተያየት የሰጡት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፖሎ ተከታዩም ብለዋል።
አገር አቋራጭ አሽከርካሪዎች ላይ ከስራ ባህሪያቸው አንጻር ረጅም ሰዓት ስለሚሄዱ መቼ ነው ረፍት መውሰድ ያለባቸው? ስንት ሰዓት ነው መስራት ያለባቸው? በምን መልኩ ነው መስራት ያለባቸው? የሚል ህጉ የሚደግፋቸው ስለሆነ ስራውን በህጉ ላይ ከተቀመጡት ውጪ ማለትም ለምሳሌ ድርጅቱ ከስሮ ወይም ስራው የማይኖር ከሆነ ሰራተኛውን ያው ያሰናብታል ቁጭ ብሎ ደግሞ ስለማይከፍል እንኬ ሰራተኛው ጥፋት ኖሮበት ጥፋት መኖሩ በህግ ተረጋግጦ የዲሲፕሊን እርምጃ ከተወሰደበት ያው የዲስፕሊኑ ክብደት ታይቶ ከስራ እስከ ማስወጣት ድረስ ሊሄድ ይችላል። ከዚህ ውጪ ግን የሚደረጉ የስራ ስንብቶች ህገወጦች ናቸው።
የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር የቦርድ አባል አቶ ጌትነት መሐመድ በአሽከርካሪዎቹ የተነሳውን ቅሬታ ለመፍታት ማህበራቸው ጥረት እንደሚያደርግ አስታውቀዋል።
ይህ ነገር ሀሳብ ተነስቶ ነበር ከሾፌሮች ማህበር። ሾፌሮች እዛ ከመግባታቸው በፊት ወረፋውን የሆነ ቦታ ላይ ቆመው እየጠበቁ የሚገቡበት መንገድ መቻች የሚል ሀሳብ የእኛም ሀሳብ ነው። ነገር ግን በትራንስፖርተሩ በኩል ትራንስፖርተሩን እንሞክራለን። በእርግጥ ሁሉም ሰው የሚሽሎከሎክ ነገር አለ። አንዱ ሲቆም አንዱ የመሄድ ነገር አለ እና ከዚህ በፊትም እንደዚህ ሙቀት በሆነ ጊዜ የዚህ አይነት ሀሳቦች ሲነሱ እኩል ሆኖ የመቆምና ያንን ነገር ወደ ተግባር መተርጎም ነገር ላይ ትንሽ ችግሮች አሉና እኛ እንደ ዕቅድ የያዝነው ነገር ከአባላቱ ጋር ስብሰባ አድርገን ተወያይተን አንድ ስምምነት ላይ መድረስ ነው። ያው የሽበሮች ማህበር ጨምረን ጠቅላላ ጉባኤ እናደርጋለን የሚል ሀሳብ አለን።
በተጨማሪም ጅቡቲ ውስጥ ህይወታቸው ያለፈ አሽከርካሪዎችን አስከሬን ከሕክምና ተቋም ለማስወጣት ከፍተኛ ገንዘብ መጠየቁ ችግሩን ድርብርብ እንዳደረገው አቶ ሰለሞን አመልክተዋል።
ህይወታቸው ሲያልፍ ከአንድ ሚሊዮን ብር በላይ ነው የሚጠየቀው ወደዚህ ለማምጣት ለአስከሬን። ይህንም ማንም አይከፍልም፣ መንግስትም አይከፍልም። ለምሳሌ ባለፈው ከሞቱ ከሁለቱ መካከል አንዱን በላይነህ ክንዴ ስለነበር እሳቸውን እናመሰግናለን። በቃል ደረጃ እሳቸው ናቸው ወጪውን ችለው አቀባበል አድርገው እስከ ቤተሰቦቹ ድረስ የሸ አሽከርካሪዎች እዛ በሙቀትም በአደጋ በተለያየ አደጋ በሚሞቱበት ሰዓት የአስከሬን እዛ የሚቀበሩ ናቸው። ይገርማል። በገንዘብ እጥረት ሁሉ
አሽከርካሪዎቹ ላነሷቸው ቅሬታዎች ምላሽ እንዲሰጡን በትራንስፖርትና ሎጂስቲክስ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አመለወርቅ ህዝቅኤል አግኝተናቸው ተደጋጋሚ ቀጠሮ ከሰጡን በኋላ ስልካቸው ሊነሳልን አልቻለም። ከዓለም አቀፉ የሙቀት መጨመር ጋር ተያይዞ የሀጅ ስነ ስርዓት ለመፈጸም ወደ ሳዑዲ አረቢያ ከተጓዙ አማኞች ከ1300 በላይ የሚሆኑት ህይወታቸው ማለፉ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ።
መስፍንን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የኢትዮጵያ ሀገራዊ ምክክር ኮሚሽን የ2016 ዓ ም የሥራ አፈጻጸሙን ሪፖርት ለሕዝብ ተወካዮች ምክር ቤት አቅርበዋል። ኮሚሽኑ የተለያዩ ሂደቶችን አልፎ አጀንዳ በማሰባሰብ ላይ መሆኑን የገለጹት ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ግጭቶች በመቀጠላቸውና ከተለያዩ አካላት የሚነሱ ቅሬታዎች ተግዳሮት እየፈጠሩ እንደሆነ ተናግረዋል። በትግራይ ክልል እስካሁን ሂደቱን ለመጀመር ይሁንታ እንዳላገኙም የገለጹት ዋና ኮሚሽነሩ መንግስት አስቸኳይ ሁኔታዎችን እንዲፈጥር ጠይቀዋል። የህዝብ ተወካዮች ምክር ቤት አባላትም ጥያቄዎችን አንስተው ውይይት ተደርጓል። ኬኔዲ አባተ።
የኢትዮጵያ ሀገራዊ ምክክር ኮሚሽን በ2016 ዓ ም ያከናወናቸውን ተግባራት ተግዳሮቶቹንና ቀጣይ የስራ እቅዶቹን በተመለከተ ዛሬ አርብ ሰኔ 21 ቀን 2016 ዓ ም በስካይላይት ሆቴል በተካሄደ መድረክ ለህዝብ ተወካዮች ምክር ቤት ሪፖርት አቅርቧል። ሪፖርቱን ያቀረቡት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ የዝግጅትና ከሁለት ክልሎች ውጭ የተሳታፊ ልየታ ምዕራፎችን አጠናቆ አጀንዳ የማሰባሰብ ተግባር ላይ እንደሚገኝ አብራርተዋል። በኮሚሽኑ ገለልተኝነት ላይ ጥያቄ ያለን በሚልና ተያያዥ ቅሬታዎችን በማቅረብ ራሳቸውን ከሂደቱ ያገለሉ የፖለቲካ ፓርቲዎችና አንዳንድ አካላት ባሉበት ሁኔታ ነው ኮሚሽኑ ስራውን የቀጠለው። ምንም እንኳን አገራዊ የምክክር ሂደቱ ሁሉንም አካላት የሚያሳትፍ ቢሆንም ግጭት ባለባቸው አካባቢዎች በተለይም በአማራ ክልልና በኦሮሚያ አንዳንድ ስፍራዎች ሂደቱን ማስቀጠል አዳጋች መሆኑን እንዲሁም አንዳንድ የተቃዋሚ የፖለቲካ ፓርቲዎች ከአመራሮቻቸውና ከአባላት መታሰርና መሰል ጉዳዮች ጋር በተገናኘ የሚያነሷቸው ቅሬታዎች ተግዳሮት የሆኑ እንደሚገኙ ዋና ኮሚሽነሩ አመልክተዋል። በመሆኑም መንግስት አስቻይ ሁኔታዎችን እንዲፈጥር ጠይቀዋል።
አሁንም ለመንግስት ይሄ ዳያሎግ በትክክል ሊሳካ ከተፈለገ አስቻይ ሁኔታዎች ይፍጠርልን የሚለውን ጥያቄ ዛሬም በኮሚሽነሮች እየሰማ ቀርባለሁ። ወደፊትም የምናቀርበው ነው። እንግዲህ እናንተም የህዝብ ተወካዮች ምክር ቤት በዚህም ላይ እንግዲህ አንዳንድ ነገሮች ትሉናላችሁ፣ ታግዙናላችሁ ብለን ተስፋ አደርጋለሁ።
የምክክር ሂደቱ ሙሉ በሙሉ ባልተጀመረበት በትግራይ ክልል ሂደቱን ለማስጀመር ያለመ ውይይት ከባለድርሻ አካላት ጋር ማድረጋቸውን ያስታወሱት ፕሮፌሰር መስፍን ነገር ግን ውይይቱ እንዳልቀጠለ አመልክተዋል። ኮሚሽኑ ወደ ክልሉ ገብቶ ለመስራት ዝግጁ ቢሆንም እስካሁን ይሁንታ አለማግኘቱንም ገልጸዋል።
ይህንን ካላገኘ እንዴት ነው የምንሄደው? አይ ትግራይ ክልል ይቅርና እኛን ቀጥል ልንል አንችልም። ይሄ እኛ መብት አይደለም። ይሄ መብት ወደ እናንተ ነው የሚመለሰው። አማራ ክልል ያለበት ሁኔታ ታውቃላችሁ፣ ወይም ሌሎች ክልሎች አንዳንድ አካባቢዎች ያሉበት ሁኔታ ታውቃላችሁና ስለዚህ ይሄ ስራ እንዲህ እንደተባለው በቀጣዮቹ አንድ ልጅ በሚወለድበት 9 ወር ውስጥ ተወልዶ የሚወጣ ነገር አይደለም። ይሄን ግልጽ ለማስቀመጥ ፈልጋለሁ። ነገር ግን እኛ እየሰራን ያለ ነው የኛ ቴኔር የኛ የስራ ዘመን 3 አመት ነውና በዚህ 3 አመት ጊዜው ስራችን ሰርተን እንወጣለን።
የዋና ኮሚሽነሩን ማብራሪያ ተከትሎ ከምክር ቤት አባላት ልዩ ልዩ ጥያቄዎች ተነስተዋል። ከአብን ፓርቲ የተመረጡት ዶክተር ደሳለኝ ጫኔ ግጭት ካለባቸው አካባቢዎች ጋር በተያያዘ ጥያቄ አንስተው ዋና ኮሚሽነሩ ምላሽ ሰጥተዋል።
የአማራ ክልል ሁኔታ መጠየቅ ፈልጋለሁ። በጦርነት ውስጥ ያለ ህዝብ ኦፍኮርስ ይህ ጥያቄ ከፊል ኦሮሚያ ክልልም ይሰራል። ጥያቄ በእነዚህ አካባቢዎች ላይ ተሳታፊዎችን መለየት አልተቸገራችሁም ወይ?
አማራ ውስጥ የተሳታፊዎች ልየታ አልተካሄደም። ያልኩት አማራ ክልል ውስጥ ተባባሪዎችን ለማሰልጠን አሰልጥነናል። ስናሰለጥንም ፍጹም አልነበረም። 800 ተባባሪዎችን ለማሰልጠን ፈልገን ያሰለጠናቸው የተባባሪዎቻችን ቁጥር 200 ነው። እንግዲህ በግልጽ ነው የምነግራቸው። ስለዚህ ምን ማለት ነው? ተባባሪው ስልጠና አሁንም እያካሄድን አይደለም። ይህንን ወደፊት በሂደት እናካሄዳለን ብዬ ተስፋ አረጋለሁ።
የትግራይ ክልልን ሁኔታ በሚመለከት ደግሞ አቶ መለሰ መና የተባሉ የምክር ቤቱ አባል ጥያቄ አንስተዋል።
የትግራይ ሕዝብ በአሁኑ ጊዜ እጅግ በጣም ሰላም ፈላጊም ናፋቂም ነው። ሰው ምክክር አገራዊ ምክክር ኮሚሽኑ ጠጋ ብሎ የአገር ሽማግሌዎችን፣ የሃይማኖት አባቶችን እና የክልሉን ጊዜያዊ መንግስት በተደጋጋሚ በሩን ኖክ በማድረግ ምን ያህል ርቀት ነው የሄደው? ምንድን ነው ያጋጠመው ችግር?
የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ታገሰ ጫፎ በትግራይ ክልል እስካሁን ሂደቱ ያልተጀመረበትን ምክንያት አስረድተው ለማስጀመር ውይይት እየተደረገ እንደሚገኝ ገልጸዋል።
ትግራይ ክልልን በሚመለከት አሁን ከሰላም ስምምነቱ ጀምሮ ያሉ ጉዳዮችን መልክ እያስያዝን ይሄድን ስለሆነ ያም ያዘገየው ነገር አለ በራሱ። ስለዚህ እሱን ታስታውሱ እንደሆነ ባለፈው አገር አቀፍ የብሔራዊ ምክክሩን ስናስጀምር የትግራይ ክልል ጊዜያዊ አስተዳደርም ተገኝተዋል። በመሪም ደረጃ በናሽናል ዲያሎግ ውስጥ ለመሳተፍ ሁሉም ዝግጁ ናቸው። አሁን መስራት የሚገባቸው ጉዳይ ስላለ በዛ የዘገየ ነው። የእነሱ መልክ የያዘ እንደሚሄድ ተስፋ እናደርጋለን። የናሽናል ዲያሎጉ የምክክሩ አካል ናቸው። ማንም አካል የማይሆን ክልልም የለም ህዝብም የለም ማለት ነው። አለዚያማ ናሽናል ዲያሎግ የሚባል ነገር የለም። ያን ከነሱ ጋር የተመካከርን ስለሆነ በመድረኮችም የተነጋገርን ስለሆነ የምክክሩ አካል እንደሚሆኑ ቢወሰድ ጥሩ ነው።
በአማራ ክልልም ሂደቱን ለማስቀጠል መንግስት የሚያቀርበው የሰላም ጥሪና ተያያዥ ተግባራት እንደሚቀጥሉ ገልጸው ምክር ቤቱም ኃላፊነቱን ይወጣል ብለዋል። አቶ ታገሰ በአዲስ አበባ ከተማ አስተዳደር የአጀንዳ ማሰባሰብ ስራውን ያከናወነው አገራዊ ምክክር ኮሚሽኑ በቀጣዮቹ ሳምንታት ደግሞ በአራት ክልሎች ውስጥ በተመሳሳይ ጊዜ የአጀንዳ ማሰባሰብ ተግባሩን እንደሚያከናውን ፕሮፌሰር መስፍን አራያ ገልጸዋል። ከምክክር ሂደቱ ራሳቸውን ሙሉ በሙሉ ካገለሉ በኮከስ ስም ከተደራጁ ከ10 በላይ የፖለቲካ ፓርቲዎች ውስጥ 6ቱ ከኮሚሽኑ ጋር ለመስራት የመግባቢያ ስምምነት መፈራረማቸውንም የገለጹት ፕሮፌሰር መስፍን በአሁኑ ወቅት 50 ፓርቲዎች ከኮሚሽኑ ጋር እየሰሩ ነው ብለዋል። ነፍጥ ያነገቡትን ጨምሮ ሁሉንም አካላት ለማሳተፍ ጥረት እየተደረገ እንደሆነና የተሳታፊዎችን ደህንነት ለማረጋገጥ በመንግስት ሊወሰዱ በሚገባቸው እርምጃዎች ላይ ከመንግስት ኃላፊዎች ጋር ኮሚሽኑ በቅርቡ እንደሚነጋገርም ዋና ኮሚሽነሩ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን አመሰግናለሁ። የአሜሪካ ድምጽ የአርብ ምሽት ስርጭት ይቀጥላል። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ ቤት ልቀቁ በሚሉ አከራካሪዎች ጫና እየደረሰባቸው መሆኑን ተከራዮች ለአሜሪካ ድምጽ ተናግረዋል። በአዲስ አበባ ከተማ እየተካሄደ የሚገኘው የተከራይና አከራይ ውል ስምምነት ምዝገባ የኪራይ ዋጋንና የተከራይን የቆይታ ጊዜ የሚወስን እንደሆነ በአዋጁ ላይ ተገልጿል። የከተማ አስተዳደር በበኩሉ አዋጁ ከወጣበት ቀን ጀምሮ በህግ ከተቀመጠ አሰራር ውጪ የመኖሪያ ቤት ኪራይ ጭማሪ ማድረግና የነበረውን የኪራይ ውል ማቋረጥ በጥብቅ መከልከሉን አስታውቋል። የዚህን ጉዳይ ዝርዝር አስማማዋየ ነው ይዘዋል።
ዋና መዲናዋን አዲስ አበባን ጨምሮ በከተሞች ከቤት ኪራይ ጋር የተያዙ ችግሮችን ያስተካክላል በሚል ከሶስት ወራት በፊት በሕዝብ ተወካዮች ምክር ቤት የጸደቀው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ትግበራ መጀመሩን ተከትሎ ከውል ስምምነቱ በፊት ቤት ልቀቁ በሚሉ አከራዮች ጫና እየደረሰባቸው መሆኑን ለአሜሪካ ድምፅ አስተያየታቸውን የሰጡ ተከራዮች ተናግረዋል። በአዲስ አበባ ከተማ ጎሮ በተባለው ሰፈር ተከራይታ የምትኖረው ዘመናዊ በቀለ ካለፈው ሰኔ 1 ቀን 2016 ዓ.ም አንስቶ በከተማው መተግበር በጀመረው የአከራዮችና የተከራዮች ህጋዊ ውል ስምምነት ምዝገባ የአከራዮች ጫና ከደረሰባቸው መካከል አንዷ ናት።
በጣም ብዙ ቤት ኪራይ የጨመሩ ነው። ምክንያቱም አዋጅ ወጥቷ ምናምን ብሎ ስላሰቡ ለሁለት ዓመት ማይጨመር የተከራይ ስጥቃት አይቻልም ምናምን ይባላል። ግን በጣም ጫና እያደረጉ ነው ሰው ላይ። ይህ ግን እኔ ላይ ደርሷል አሁን ላይ ማለት ነው። ኪራይ ጨምሪ ውጪ ምናምን ነገር በቃ ብዙ ጫና አለ። በጣም ለክፍል ነው። ለአሁን ግማሽ ጎኑ ግንብ ነው፣ ከአጥር ጋር የተያያዘ ነው። ሌላው ደግሞ እንዳለ ቆርቆሮ ነው ቤቱ ማለት ነው። ተከራይተን የምንኖርበት እና 3,000 ነበር የምከፍለው እና አሁን 1,000 ብር ጨምረዋብኝ ማለት ነው። ያለዛ ለቀሽ ውጪ። ግን አሁን ክረምት ነው ማስወጣት ምናምን እንዴት ነው ከባድ አይደለም ወይ ብዬ ስላቸው አይመለከተኝም ምናምን ነገር ነው የሚሉት። ለህጉ አልገዛም ነገር ነው በቃ ንግግሩ ማለት ነው። ሁላ ያለው ጫና እንደዛ። እኔ ብዙ ጊዜ ተከራይቼ ኑሬ አውቃለሁ። ግን አሁን ላይ በጣም ከባድ ነው ያለው ነገር። ያልተመጣጠነ ነገር ነው እየተካሄደ ያለው።
በአዋጁ መሰረት ተዋዋይ ወገኖች ህጋዊ ውላቸውን በጽሁፍ እያቀረቡ መዋል የሚጠበቅባቸው ሲሆን የመኖሪያ ቤት አከራዮች በፈለጉ ጊዜ የክራይ ዋጋ መጨመርና የውል ዘመኑ ሳይጠናቀቅ ተከራይን ከቤት ማስወጣትን አጥብቆ ይከለክላል። አከራይ የዋጋ ጭማሪ ማድረግ የሚችለውም ተቆጣጣሪ አካል በዓመት አንድ ጊዜ የአገሪቱን የኢኮኖሚ ሁኔታ ከግምት በማስገባት በሚያደርገው የክራይ ዋጋ ጭማሪ መሰረት እንደሆነም ይደነግጋል። የህግ ባለሙያና ጠበቃ አቶ ዳዊት ገብሩ አዋጁ ሲረቀቅ በቂ ውይይት ሊደረግበት ይገባ እንደነበር አንስተው አንዳንዶቹ ድንጋጌዎች ሀብትን የማልማት ህገ መንግስታዊ መብትን እንደሚጋፉ ያመለክታሉ።
የሚያስብሉ ብዙ ነገሮች ሊኖሩ ይችላሉ። አንደኛውና ዋነኛው አዋጁ ገና በነጋሪት ጋዜጣ መታተም ሳይጠብቅ ከጸደቀበት እለት ጀምሮ ተግባራዊ እንደሚደረግ ነበረ ተደርጎ ህጉ የወጣው። ያ ደግሞ ትንሽ የራሱን የቻለ ክፍተት ፈጥሯል የሚል እምነት አለ። በተለይ በዘርፉ ላይ ያሉ ሰዎች ማህበረሰቡን ጨምሮ ውይይት ሊደረግበት ኖሮ አሁን የምናያቸው ውዝግቦች ላይነሱ ይችላሉ። ሌላው ቀደም ብሎ በነበረ የመኖሪያ ኪራይ ውል የውል ቆይታ የሚወሰነው በአመዛኙ አከራይ በጎ ፈቃድ ነበር። አዲስ አዋጅ ግን ያው አዋጁ ከመውጣቱ በፊት ጽሁፍ የተጠበቀ ኪራይ ውል ካልሆነ በስተቀር ከሁለት ዓመት ሊያንስ እንደማይችል አንቀጽ 6 ንዑስ አንቀጽ 1 ያሳያል። ስለዚህ አንድ ወል ኪራይ ውል መዘጋጃ ፈቅድበት ከተባለ ለሁለት ዓመት እንደሆነ ያሳያል። ሌላው አወዛጋቢ የሚያስብል ነው የሁለት ዓመት የኪራይ ውል ዘመን ጸንቶ ማለት በተለይ ከውርስ ጋር ከሽያጭ ከእዳ በማንኛው መንገድ ስተላለፍ ለሌላ ሰው ስተላለፍ ለተከራዩ 6 ወር ማስጠንቀቂያ መስጠት ማለት ሪዝነብል አይመስለኝም። ሪዝነብል የማያስበት ግንባታ ልትፈጽም ትችላለ ከመሬቱ ጋር ወይ ከይዞታ ጋር በተያያዘ ታደረጋቸው የምትችላቸው የንግድ እንቅስቃሴዎች ሊኖሩ ይችላሉ እና ከሀገሪቷ የግንባታ ፖሊሲም ከማልማት ጥያቄ ጋር በተያያዘም ራሱን የቻለ ጥያቄ ሊያስነሳ ይችላል እና የዚህ ሁሉ መነሻ ችግር ሊሆን የሚችለው ይህ አዋጅ ከመውጣቱ በፊት ውይይት አልተደረገበትም። ስለዚህ የመኖሪያ ቤት አቅርቦትን መንግስት የሚያስፋፋበት መንገድ በተሻለ መጠን እንደ አንድ አማራጭ ማየት ሲገባው እንደዚህ ስትሪክት የሆነ የቁጥጥር አዋጅ መውጣቱ ትንሽ ተጽዕኖ ይፈጥራል ብዬ አስባለሁ። በተለይ ከህገ መንግስታዊ ጥያቄና ከማልማት ጥያቄ በተያያዘ ራሱን የቻለ ክፍተት ሊፈጥር ይችላል የሚል እምነት አለኝ።
በዋቸሞ ዩኒቨርሲቲ የሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷለም አሰፋ እንደሚሉት ደግሞ የህጉን መውጣት ተከትሎ የአከራዮችና ተከራዮች ግንኙነት መሻከራቸው አብረው በሚኖሩ ማህበረሰቦች መካከል ያለውን ጤናማ ማህበራዊ መስተጋብር ያበላሻል። ስለዚህም ህጎቹ ሲወጡ በህብረተሰቡ ማህበራዊ መስተጋብር ላይ ጫና እንደማይፈጥሩ ማረጋገጥ እንደሚገባ አቶ አንዷለም አስገንዝቧል።
አንድ አከራይና ተከራይ አንድ ቤት ውስጥ አንድ ግቢ ውስጥ ነው የሚኖሩት። በመካከላቸው የገነቡት መተባበርና ቤተሰባዊነት አለ። አሁን ይሄንን ነገር በህግ አምጥታችሁ ሰሩ ሲባል ሰዎች የዛን ህግ ተቀሜታ ካልተረዱ ማህበራዊ ግንኙነቱን ትንሽ ይጎዳል። አሁን እንደምናየው ለምሳሌ አንድ ሚጠቅስልን ለሁለት አመት ነው ውል መፈጸም የምትችለው ሲባል በፊት 10 አመት እንዲቀመጥ ይችላል ተከራዩ ፎር ዳት ማተር። ነገር ግን አሁን በሁለት አመት ህግ ይሰር ሲባል ምናልባት በሁለት አመት ውስጥ ይህንን ሰው ብፈልገው ቤቴን ብፈልገው ማስለቀቅ አልችልም እና አሁኑ ይልቀቅ ወደሚል ነገር ይመጣል። ይሄ በፊት የነበረውን ጥሩ ማህበራዊ ግንኙነት በመካከላቸው ወደ ሌላ መልክ ይቀይረዋል ማለት ነው። ሰዎች መሀል ያለውን ማህበራዊ ግንኙነት ሊጎዳ ይችላል። ሶ እኔ በተለይ እንደ አንድ ማህበራዊ ሳይንስ ሰው የምመለከተው እኛ ሀገር ያለውን አውድ በደንብ ትኩረት ብንሰጥና ህጎቻችንን ላይ ይህንን ማህበራዊ ግንኙነታችንን በደንብ ግንዛቤ ውስጥ የሚያስገቡ ህጎች ሊወጡ የሚል ነው። ማለትም የወጡ ህጎች ላይ ወይም አሁን የወጣው ህግ ላይም ይህ አዋጅ ወደ ተግባር ሲተገበር በሰዎች መሀል ያለው ማህበራዊ ግንኙነት ሳይጎዳ የሚቀጥልበት ሁኔታ ላይ ሞር ቢሰራ የሚል ምልከታ ነው ያለኝ።
የአዲስ አበባ ከተማ አስተዳደር በ11 ክፍለ ከተሞች እስከ ሰኔ 30 እንደሚቆይ የገለጸውን የአከራይና ተከራይ የውል ስምምነት ምዝገባ ካለፈው ሰኔ 1 ቀን ጀምሮ እያካሄደ እንደሚገኝ አስታውቋል። ይህን እያስፈጸመ የሚገኘው የከተማዋ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስ ወልደ ጊዮርጊስ አስተያየት እንዲሰጡ ለጠየቅናቸው ፈቃደኝነታቸውን ገልጸው ቆይተን እንደውላቸው በነገሩ መሰረት ተጋግመን በእጅ ስልካቸው ላይ ብንደውልም ስልካቸውን ባለማንሳታቸው የመንግስት ምላሽ ለማካተት ሳንችል ቀርተናል። ነገር ግን የአከራይ ተከራይ አዋጅ ከወጣበት ቀን ጀምሮ በህግ ከተቀመጠው አሰራር ውጭ የመኖሪያ ቤት ዋጋ ጭማሪ ማድረግና የነበረውን የኪራይ ውል ማቋረጥ በጥብቅ የተከለከለ መሆኑን ቢሮ ማስታወቁን የአገር ውስጥ ብዙሃን መገናኛዎች ዘግበዋል። ተገቢውን ቁጥጥርና ክትትል እንደሚያደርግም የገለጸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የህግ ክልከላውን ተላልፎ በተገኙ አከራዮች ላይ እርምጃ እንደሚወስድም አሳስቧል። የግለሰቦችን ቤት ተከራይታ የምትኖረው ዘመናዊ ይህን የከተማ አስተዳደሩን ማሳሰቢያ መነሻ በማድረግ ከአከራዮች ደረሰብኝ የምትለውን ጫና በአካባቢዋ ለሚገኘው የመንግስት አካል ለማሳወቅ ስለማሰቧ ትናገራለች። ይሁንና የወረዳዎች አገልግሎት አሰጣጥ ችግሩን ለመፍታት ያስችላል ብላ ተስፋ እንደማታደርግ ግን ትገልጻለች።
በጣም ዝቅተኛ ህብረተሰብ መኖር እያቃተው ነው አሁን ላይ። ምክንያቱም እንደኔ አይነት ሰው ለምሳሌ የምንሰራው የምናገኘው ደሞዝና የቤት ክራያችን በፍጹም አይመጣጠንም ማለት ጣልቃ ቢገባ አሁንም እንዲቀጥልበት ነው የሚለው። አሁንም እየተሰራ ነገር ያለው ጥሩ ነው፣ በጣም ደስ ይላል። ግን አሁን ሰው ለህግ አንገዘም ነገር ነው በቃ ማለት ምን ታመጫለሽ ነገር ነው ያለኝ ማለት ነው። እና ህግ ማውጣት ብቻ ሰው ተፈጻሚነቱ ላይ በጣም መሰራት አለበት። አሁን ቀበሌ ስትሄድ በጣም ነው የሚያንገላቱት። በተለያየ መንገድ ይጫሉ ቀበሌ እና በቃ የሆነ ነገር ነው የሚፈልጉት። ብር ያለ ሰው ብቻ መኖር የሚችለው በቃ ባንስሳለ እና ተሰሚነት የለህም። እና ያን ነገር መንግስት ቢያጠናክርበት ጥሩ ነው ብዬ አስባለሁ።
የህግ ባለሙያው አቶ ዳዊት ገብሩ አዋጁን ለመተግበር የወጡ መመሪያዎች ሲተገበሩ ለሚያጋጥሙ ችግሮች አስተዳደራዊ መፍትሄ በመስጠት የአከራይና ተከራይ እንግልትን መቀነስ እንደሚገባም ይመክራሉ።
አሁን የአንድ ወር ምዝገባ ተብሎ እየተፈጸመ ያለው ሌላ አንድ ኤክስቴንሽን፣ ሌላ ተጨማሪ ጊዜ አንድ ወር የሚጨመርበት እድል ቢፈጠር ከአዋጁ ከወጡ በፊት የነበሩ ውሎች ባሉበት ይቀጥላሉ ይላሉ። ከሌለ ግን አዲስ ውል ነው የሚፈራረሙት። ስለዚህ አዲስ ውል ለመፈራረም ብሎ አከራዮች ተከራዮችን እያስወጡ ያሉት ወይ ደግሞ ተጨማሪ የቤት ኪራይ እንዲጨምሩ እያስደረጉ ያሉት። ከዚህ አንጻር ያው ቅድም እንዳልኩት አስተዳደራዊ መፍትሄ መንግስት ቢሰጥበት የተሻለ ይሆናል የሚል እምነት አለኝ።
የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ትግበራ ገና ከጅምሩ ጥያቄዎች እየተነሱበት ቢሆንም መንግስት ግን በአገሪቱ ውስጥ ያለውን ፍትሐዊ ያልሆነ የቤት ኪራይ ዋጋ ጭማሬን በሕግና በስርዓት እንዲመራ በማድረግ ለችግሩ አፋጣኝ መፍትሄ ያመጣል ብሎ እንደሚያምን በተደጋጋሚ ይገልጻል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማው እናመሰግናለን። ከአንድ ወጣት ጋር እናስተዋውቃቸዋለን። ፍራውላ አህመድ ይባላል። በሚዙሪ ግዛት ውስጥ የሚገኘው ሴንት ሉዊስ ዩኒቨርሲቲ ተማሪ ነው። በማደሪያ ክፍል ውስጥ ድንገት የጀመረው የቡና ንግድ ሞይ ኮፊ የተሰኘ ታዋቂ የቡና አቀነባባሪ ድርጅት ባለቤት አድርጎታል። በትንሹ የተጀመረው ስራ ዛሬ ወጣቱን ትውልድ ኢትዮጵያዊ ከከተማው ተሻግሮ እውቅናን እንዲያገኝና ለበርካታ ወጣቶች መነቃቀትን እንዲፈጥር አስችሎታል። ከሰሞኑ ወደ ዋሽንግተን በመጣ ጊዜ አግኝተን ተያያዥ ሀሳቦችን ተጋርተናል። አስቀድሞ ስለ አስተዳደጉ ይነግረናል።
ኢትዮጵያ ነው የተወለድኩት። ጭሮ ወይም አሰበ ተፈሪ ወደ ሀረርጌ ነው። ከዛን ደግሞ ናዝሬት የተማርኩት ከአራተኛ ክፍል ጀምሮ እስከ ስምንተኛ ክፍል ነው። ከዛም በኋላ እዚ 14 አመቴ ነው እዚ የመጣሁት። 14 አመቴ እዚ 2017 እዚ መጥቼ በቃ ሃይ ስኩል የተማርኩት እዚ አሜሪካ ነው። ከዛን አሁን ዩኒቨርሲቲ 3 አመት ጨርሼ 1 አመት ነው የሚቀረኝ።
የምትማርበት ዩኒቨርሲቲ ሴንት ሉዊስ ዩኒቨርሲቲ ውስጥ ነው የምትማረው?
አዎ፣ ሴንት ሉዊስ ዩኒቨርሲቲ ነው የምማረው። እዛ መጀመሪያ የመጣሁበት ከተማ ነው። በጣም አላራ ኦፖርቹኒቲ ስላገኘው እዛ መሄድ አልፈለኩም ሌላ ቦታ። እዛ ነው እየተማርኩ ያለሁት።
ለትምህርት በመጣሁበት ዩኒቨርሲቲ ውስጥ አዲስ የንግድ ሀሳብ ጀምረህ የተማሪዎችን የመምህራንን በአጠቃላይ ደግሞ እዛ ያለውን ማህበረሰብ ትኩረት ለመያዝ በቅተሃል። እሱም በራስህ ማደሪያ ክፍል ወይንም ዶርም ውስጥ የጀመርከው የቡና ንግድ ነው። ስላጀማመሩ ንገረኝ እስቲ፣ እንዴት ሀሳቡ መጣልህ?
ያ ቢዝነስ እኔ በቃ አገር ኢትዮጵያም ያለው ፋሚሊዎቼ በጣም ሁሌም ቢዝነስ ነበር እንትን ያለ እየሰሩ የነበሩት 10 አመት 9 አመት 10 አመት ራሱ የነበርኩ እሰራ ነበር ሱቅ ውስጥ ምናምን ራሴ ፈልጌ ማለት ነው። ስለዛ እዚህ ስመጣ በጣም ኦፖርቹኒቲ እንዳለ ስላየው ብዙ ነገር ማድረግ ጀመርኩኝ። ስታክ ትሬዲንግ ኢቤይ ላይ ምናምን ጫማ እየገዛው እየሸጥኩኝ ምናምን። ከዛን እዚህ ኮሌጅ ስመጣ በቃ ይሄ የቡና አይዲያ ሲመጣልኝ ብዙ አብዛኛው ሰው ኢትዮጵያን ቡና ምን ያህል እንደሚወዱ ሲገባኝ፣ አገር ቤት ደግሞ ፋርመሮቹ ምንም ብር አይሰሩም። ያ የሚሆነው ቡና ለቡናው በደንብ ስለማይከፈሉ ነው። ስለዛ እኔ ይህንን እንትን ማድረግ አለ ሶሉሽን ማምጣት ስለምችል ስለመሰለኝ እንደዛ አይዲያ አግኝቼ በቃ ጀመርኩኝ።
በምትማርበት ትምህርት ቤት ውስጥ ይህን ነገር ስትጀምር የነበረው ምላሽ ምንድን ነው? በትምህርት ቤቱ አስተዳደር፣ በአካባቢው ሰዎች ዘንድስ የፈጠረው እንግዳ ነገር አልነበረም ወይ?
አዎ፣ እንትኑ ሪስፖንሱ በአብዛኛው ብዙ ሰው እንዲህ አይዲያ ሲኖር ስጀምር ብዙ ሰው በቃ ትንሽ ነገር ነው የሚመስላቸው። ለምን? እውነትም ነው ትንሽ ነገር ነው። ስጀምር ሁሌም ከትንሽ ነው የምጀምረው፣ ብዙ ሰው ፎከስ አያደርግብም። ከዛን እያደግ ስመጣ ያኔ ነው በቃ አብዛኛው ሰው እንትን ማየት ምናምን ፎሎ ማድረግ የሚጀምሩት። እኔ የጀመርኩት ዶርም ሩም ውስጥ ነው እና ፓሊሲ አለ ሁሉ አብዛኛው ዩኒቨርሲቲ ቢዝነስ ዶርም ሩም ውስጥ ማድረግ አይችልም፣ ትራንዛክሽን ማድረግ አይችልም። ስለዛ እሱን እኔ ቢዝነስ እንዳሳደግ ሩም ዶርም ሩም ውስጥ ፋይንድ አውት ሲያደርጉ ትንሽ እንትን በቃላ እንዳቆም ምናምን ፈልጎ ነበር። ግን እኔ ነገርኳቸው ዴር ኢዝ ኖ ዌይ ዳት አይ ኩድ ስታፕ። በጣም አንድ አመት ሁሉ እየለፋው ስለሆነ ዩ ኬክ ሚ አውት ዩ ነው ትምህርት ነው የማቆመው እንጂ ከአሁን በኋላ እንዲህ ለፍቼ እኔ ይህንን አላቆመም ስላቸው፣ በቃ ችግር የለውም እሺ፣ ስራና ትራንዛክሽን ብቻ አታርግ፣ ቡና እንትን ምናምን እያደረክ ለሌላ ሰው በፖስት ኦፊስ ምን ልክ ሆነ ችግር የለውም ብሎ እሺ አሉኝ። ያን ነው አንድ ማይ ፌቨሪት ሩል ኦፍ ፎር ቢዝነስ አንትርፕርነርሺፕ ኢዝ ኔቨር ask for permission, always apologize. So
ፍቃድ አጠይቅ፣ ነገር ግን ከሆነ በኋላ ይቅርታ ጠይቅ።
ይቅርታ ጠይቅ፣ ፍቃድ አጠይቅ፣ ይቅርታ መጠየቅ ይሻላል። እና ለዛ ብዬ በቃ ሁሉንም ነገር እንደዛ ነው እኔ እንትን እያልኩ ያለሁት። በአብዛኛው እኔ የተማርኩት ብዙ እንትን ሩል ያሉት ማለት ነው you could break it yeah
ህጎች ቢኖሩም ለክፉ በማይሰጥ መንገድ እነሱን መስበር ወይንም መጣስ ማለት ነው። ለመጀመሪያ ጊዜ ለገበያ ያቀረብከው ቡና ከሀገር ቤት በሻንጣ የተላከልህ እንደነበረ ሰምቻለሁ። አሁን ግን በሻንጣ ሳይሆን እጅግ በሰፋና በገዘፈ መንገድ የቡና ንግዱን እንደያዝክ ሰምቻለሁ። ምን ላይ ደረስክ? እስቲ ስላለህበት ደረጃና ሁኔታዎች ንገረን።
የጀመርኩት እኔ አይዲያውን ሲኖረኝ አገር ቤት ደውዬ ቡና ልልኩልኝ ትችላላቸው አልኳቸው። እናቴ ቤት እዛ ኢትዮጵያ ሄዳ ነበር ለቫኬሽን ሰምር። እሷ ስመጣ ሻንጣ ውስጥ 30 ፓውንድ ነው ይዛ ነበር የመጣቸው። ከዛን እኔ ማወቅ የፈለግኩት ይህንን ነገር መሸጥ እችላለሁ ወይስ ነው በቃ። ለዛ ብዙ ማምጣት አልፈለግኩም። ቢዝነሱን ቶሎ ብዬ እሱን 30 ፓውንድ ተጠቅሜ እንትን ስል ሽሸጠው በአንድ ቀን ውስጥ ምናምን ሽጠን ጨርሰን፣ ከዛን አይ ሀድ ቱ ፋይንድ አ በተር ዌይ ሌላ ቡና ማመጥበት መንገድ እንትን አልኩኝና ከዝ በቀስ ከዛ እንትን 100 ፓውንድ ወይ ከዛ ደግሞ ፓሌት ማምጣት ጀመርን።
እየጨመረ መጣ የምታመጣው መጠን ማለት ነው?
አዎ እየጨመረ መጣን። አሁን ባለፈው ወደ 3 ወር በፊት ምናምን ኮንቴነር እዚህ ያስገባንና አሁን ምናረገው ለሰው ትንሽ ስሞል ባግ እንሸጣለን ቀጥታ ወደ ካስተመርስ ደሞ ለእንተንም እንሸጣለን ማለት ነው። ለሮስት አርግቶ ለሚሸጡት አሪፍ ኢትዮጵያን ቡና የሚፈልጉት ለነሱም እንሸጣለን።
በራስ ተነሳሽነት የጀመርከው የቡና ንግድ በብዙዎች አይን ውስጥ እንደተገባ አድርጓል። የመጪ ዘመን ህልምህ ምንድነው? አሁን የጀመርከው ምን ማድረስ ነው የምትፈልገው?
ማረግ የምፈልገው the main goal is farmerochu ethiopia farmerochu
የኢትዮጵያ አርሶ አደሮቹ ገበሬዎች
አዎ እንዳልቸገሩ ነው።
ከፍራውል ጋር ያለን ቆይታ ሙሉ ዘገባ በዌብሳይታችን ላይ ይጋራል። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።